ተሰብስበን እና የተወደደው ወንድማችን ዶክተር የሸጥላ ደገፎ ነው። ስለዚህ ዛሬም እዚህ ላይ በጻፈው በልብ ግብጽ የመሻት ጠንቅ በሚለው ያካፍለናል። እንዳለፈው ጊዜ የማይለውጠው ከሆነ ማለት ነው። ስለዚህ ዛሬ ሴፍ ሳይድ ላይ ያለው እና ስለ ወንድማችን እግዚአብሔር የተመሰገነ ይሁን። በጣም ጠንቃቃ ነው እና የሚሰጠውን ጊዜውን ጠብቆ ርዕሱንም ሌላውንም ነገር በደንብ ነው ኮሙኒኬት የሚያደርገው። እግዚአብሔርም አላረለም የኮሙኒኬሽን አምላክ ነው። እስቲ እንደው እናስብ፣ ከኮሙኒኬሽን ውጪ ምን አለ በዚህ ዓለም ላይ? ምንም የለም። ሁሉ ነገር አላረለም ከኮሙኒኬሽን ውጪ አይደለም። ትምህርት ቢሆን፣ ትዳር ቢሆን፣ መብላት ቢሆን፣ ማገልገል ቢሆን፣ ዋቴቨር የፈለገው ነገር ቢሆን ከዚህ ውጪ አይሆንም። እና እግዚአብሔር በእውነት ሁላችንም በዚህ በኮሙኒኬሽን በረከት ይባርከን። ብዙ ነገር ያቃልላል፣ ብዙ ነገር ያቃልላል። የእኛንም ስራ አቃሎልናል። እግዚአብሔር ይባርክ እንለዋለን። ስለዚህ እንሰማሃለን ብለን በጭብጨባ ወንድማችንን እንቀበለዋለን።
እግዚአብሔር ያክብራችሁ። አርስቴን አልቀየርኩም። አይ ቲንክ ቀደም አድርጌ ባለፈው ሳምንት ለሰጠሁት ጉዞ ላይ ስለነበርኩኝ እዚህ ሌላ ነገር ማሰብ አይቻልም ነበረ። እግዚአብሔር ስም የተባረከ ይሁን። አሁን እዚህ ቁጭ ብዬ ልጆቹን ስመለከት አንድ ነገር ወደ ልቤ መጣ። ልጆቻችን መቼም መልካም ናቸው፣ ከእግዚአብሔርም ስጦታ ናቸው። ደግሞ እዚህ እነሱን ማቆምና ማየት ደግሞ መጽሐፍ ቅዱሳዊም ነው። በጣም የሚገርመው ምን ይላል ኢሳይያስ 29 ላይ እንዲህ የሚል ቃል እናገኛለን። ወደ መጨረሻው ላይ ምን ይላል? ስለዚህ አብርሃምን የተቤዠ እግዚአብሔር ስለ ያዕቆብ ቤት እንዲህ ይላል ይላል ያዕቆብ አሁን አያፍርም፣ ፊቱም አሁን አይለወጥም። ነገር ግን የእጄን ሥራ ልጆቹን በመካከሉ ባያቸው ጊዜ ስሜን ይቀድሳሉ፣ የያዕቆብንም ቅዱስ ይቀድሳሉ፣ የእስራኤልንም አምላክ ይፈራሉ፣ በመንፈስም የሳቱ ማስተዋልን ያውቃሉ፣ የሚያጉረመርሙ ትምህርትን ይቀበላሉ ይላል እግዚአብሔር ቃል። የሚደንቅ ነገር ነው አይደለም? ልጆቻችን ሁል ጊዜ በዚህ ማቆም መልካም ነው። ስናያቸው ልጆችን በመመለከትበት ጊዜ ብዙ 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 ነገር አሁን እዚህ ላይ እንደተጻፈው እግዚአብሔርን ማመሰግንበት ብዙ ነገር አለኝ። እንዴት አድርጎ እንደባረከን ልዩነታቸው፣ እግዚአብሔር ሙሉ ስለሆነ ሁሉንም አንድ አይነት አድርጎ ልንፈጥረው ልጆች ሲሰጠን፣ የተለያዩ ልጆች የተለያየ አይነት አመለካከት አላቸው። ቤቴል እና ጽዮን የተለያዩ ሰዎች ናቸው። የሚጠቅሙንም በተለያየ መንገድ። በዚህ ሳምንት ለንደን ነበርን ለአንድ ሳምንት ሁላችንም፣ እና ወደ ውጭ በምንሄድበት ጊዜ ቤቴል ፕላነር ስለሆነች ዲዛይነር እና ፕላነር ስለሆነች የማፕ ሪዲንግ እሷ ናት። የትም ቦታ ብትሏት ቤቴን ያለችበትና የምትሄድበትን ታውቃለች። ስለዚህ መነጽር 10 ጊዜ ማረግ አያስፈልገኝም። እኔ እሷን ብቻ መከተል ነው። መጨረሻ ላይ ሳምንቱን ሙሉ ስረዳችሁ ነበር እንግዲህ ካሁን መክፈል አለባችሁ አለችን። እና እግዚአብሔር ፕላነር አድርጎ ነው ፈጠራት እሷን። ሺ ኢዝ ቬሪ ታለንትድ ዲዛይነር። ወረቀት ላይ ያለውን ኢንተርፌት ማድረግ ችሎታ አላት። እኔ ደግሞ እንደዛ አይነት ችሎታ የለኝም። ብዙ ተሟግቼ ነው አንድ ዳይሬክሽን የማገኘው። ግን ተከትለን እሷ እንሄዳለን። ጽዮን ደግሞ በላንጉጅ የተሰጣት ስጦታ አለ እና ሴርሞኒያል እና ሴሌብሬቲንግ ሰው ነች። ስለዚህ እሷ ደግሞ ሴርሞኒ እና ሴሌብሬሽን በርዝዴ ቢሆን መስጠት ቢሆን ቸርስ ስለሆነች መስጠት ትወዳለች። ስለዚህ እንደዛ አይነት ሁለት ሰዎች ነው ያሉት እና በጣም ይጠቅሙናል። እና የእግዚአብሔር ቃል እዚህ ላይ እንደሚለው እግዚአብሔርን መፍራትም ማክበርንም እንማራለን ልጆቻችን ስናይ ማለት ነው። ብዙ ልጆች እግዚአብሔር እየሰጠን ነው። ባለፈው የሚወልዱም አሉ ብሏል ሌላ ተጨማሪ ወንድማችን እና በጣም እግዚአብሔር ይመስገን ትልቅ ነገር ነው በእውነት። እኔ ሁሉ ጊዜ ልጆች ሲወለዱ አባቶችን ገብታችሁ እንድታዩ ሆስፒታል እዚህ ሀገር ችግር ስለሌለ ግቡ እና ይውላለሁ እና በጣም ድንቅ ነገር በእውነት ልጆች ሲወለዱ ማየት እንዴት አይነት ድንቅ ነገር። ሌላ ነገር ትምህርት ያስፈልገው በጣም የሚገርመው ልጆች ሲወለዱ ካየሁ በኋላ በእውነትም እዚህ ምድር ከተማርኩት ጥበብ ሁሉ በዓለም የታወቁ ፕሮፌሰሮች ካስተማሩኝ ትምህርት የላቀ ነገር የተማርኩት አንድ ነገር ቢኖር በእናቴ ሆድ ውስጥ የእናቴን ጡት መጥባት ጥበብ ይዤ መውጣቴ ነው። ማንንም ያላስተማረኝ ማለት በኢትዮጵያ ስትወለድ ጽየነው ስትወለድ አይቻለሁ ኢሚዲየትሊ አይገርማችሁም ወደ ጡት ማን አስተማረው? ይሄንን ያህል ጥበብ የለም በሚል ላይ ከእግዚአብሔር የተማርኩት ጥበብ ያ ነው። ሌላው በሙሉ ትንሽ ነገር ነው። ስለዚህ የልጆች ባይናችን ስናያቸው ድንቅ ነገሮች ናቸው። እግዚአብሔርን እንፈራለን። እግዚአብሔርን የሚዳፈር ሰው እንኳን ይፈራል። ልጁን ሲል እግዚአብሔርን ይፈራል። እግዚአብሔርን ያመልካል። ስለዚህ ያዕቆብ ልጆቹን በመሐከሩ በቆሙ ባየ ጊዜ ይላል አትርሱት ይሄን ቦታ እንደው ዛሬ ከማካፈለው በላይ ነው። ኢሳይያስ 29 ስሜን ይቀድሳሉ ይላል እግዚአብሔርን ይምር። ስለዚህ እኔ ቆሜ ከመሰብከው ባላነሰ መንገድ ሰብከው ነው ሄዱት እነዚህ ልጆች። እግዚአብሔር ተመሰገነ። ወንድማችን ፓስተር አሁን የሚጠመቁት ወጣቶች ልጆች መጥቶ እንዲያስተምረን ብለው ጋብዘውሃል አለኝና በጣም ፍርሃት በላይ ላይ ወደቀ። ወነት እናንተን መስበክ ብዙ አይቸግረኝ ሌላም ቦታ ናና ተናገር ሲሉ ምንም ሳይቸግረኝ ይሄዳል። በዚህ ላይ ግን በጣም ትልቅ ፍርሃት በትከሻዬ ላይ ነው ወደቀው። ምክንያቱም እነዚህ ልጆች አንድ ቀን ያየሽ ጥላ በእንዲህ አይነት ጊዜ እንዲህ ብሎን ነበር ይላል። አንደኛ ክፍል ሆኜ አስተማሪዎቹ የተናገሩት ነገር አረሳም እስከዛሬ ድረስ ጭራሽ። ምክንያቱም በዚህ በምንድን ነው በመልካም መሬት ላይ የምንዘራውን ነገር በጣም መጠንቀቂያ ያስፈልገናል። እግዚአብሔር ልጆችን ምታስተምሩ ጌታ ይባርካችሁ። አሜን። አዎ ትልቅ ኃላፊነት ነው። ስለዚህ እንዴት እንደምዘጋጅ ምክንያት ፈጣጥሬ እንደው የለም ግድ የለም በቋንቋም በምንም ብዬ ነበር ግን የለም ግድ የለም በአማርኛ ይችላሉ እነዚህ ልጆች ብለውኛል። ስለዚህ እግዚአብሔር እንደሚረዳኝ ተስፋ አለኝ። ግን ለማለት የፈለኩት ትልቅ ነገር ነው ልጆቻችን በማከራችን ቆመው ስናይ ልጆቻችንን በጌታ ቃል سنኮተኩት ታላቅ ነገር ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ ዛሬ እንትነና ልቀየርኩም የእግዚአብሔር ማነት በልብ ግብጽን የመሻት መዘዙ ምን እንደሆነ ከእግዚአብሔር ቃል እንመለከታለን። ምን መለከተው? ኢሳይያስ ምዕራፍ 30 እና 31 ነው። በኢሳይያስ 30 እና 31 ላይ ቲሙ ባጠቃላይ እስራኤላውያን ከባርነት ከወጡበት ምድር በተሰቃዩበት ምድር ውስጥ ሆነው ኤክስፒሪየንስ ያደረጉት ወይም የተማመዱት ነገር ነበር። በኢሳይያስ 30 እና 31 ላይ የምናየው አሶራውያን ባስጨነቋቸው ጊዜ በሰልፍ ባስጨነቋቸው ጊዜ እግዚአብሔርን ወይም ከእግዚአብሔር የሆነው ምክር ተወት አድርገው ከግብጽ ጋር የማገር ወይም የመወገን አዝማሚያ ሲያሳዩ እግዚአብሔር በነቢዩ ኢሳይያስ የሰጣቸው ማስጠንቀቂያ ነው። ከአንድ እስከ ሰባት ያለውን በጌታ በኢየሱስ ክርስቶስ ስም አነባዋለሁኝ። ለአመፀኞች ልጆች ወዮላቸው ይላል እግዚአብሔር። ከእኔ ዘንድ ያልሆነ ምክር ይመክራሉ፣ ኃጢአትንም በኃጢአት ላይ ይጨምሩ ዘንድ ከመንፈሴ ዘንድ ያልሆነውን ቃል ኪዳን ያደርጋሉ። ካፌም ነገርን ሳይጠይቁ በፈርዖን ኃይል ይጸኑ ዘንድ በግብፅም ጥላ ይታመኑ ዘንድ ወደ ግብፅ እንዲወርዱ ይሄዳሉ። ስለዚህ የፈርዖን ኃይል እፍረት፣ በግብፅም ጥላ መታመን ስድብ ይሆንባቸዋል። አለቆችም ምንም በጣኔዎስ ቢሆኑ በመልእክተኞች ምንም ወደ ሐኔስ ቢደርሱ ሁላቸው ይጠቅሟቸው ዘንድ ስለማይችሉ እፍረትና ስድብ እንጂ ረድኤትና ረብ ስለማይሆኑ ሕዝብ ያፍራሉ። በደቡብ ስላሉ እንስሶች የተነገረ ሸክም ተባትና አንበሳ፣ እፉኝት፣ ነዘር፣ እባብ በሚወጣበት በመከራና በጭንቅ ምድር በኩል ብልጥግናቸውን በአህዮች ጫንቃ ላይ መዛግብቶቻቸውንም በግመሎች ሻኛ ላይ እየጫኑ ወደማይጠቅሟቸው ሕዝብ ይሄዳሉ። የግብፅ እርዳታ ከንቱና ምናምን ነው። ስለዚህ ስሙን በቤት የሚቀመጥ ረአብ ብዬ ጠርቸዋለሁ ይላል እግዚአብሔር። በቤት ስለ የግብፅ ጥላ ይላል። ሁለት ቦታ ነው የሚናገረው። የፈርዖን ጥላ ይለዋል በተቃራኒው በመዝሙር 91 ላይ ሁሉን የሚችል አምላክ ጥላ አለ፣ የግብፅ ጥላ አለ፣ ሁሉን የሚችል አምላክ ጥላ አለ። እነዚህ ሁለቱን ነገሮች እንመለከታለን። እንደገና ዝቅ ብዬ ላንብብ። 31 ደግሞ እንደዚህ ይላል፣ ስለ እርዳታ ወደ ግብፅ ስለሚወርዱ በፈረሶች ስለሚደገፉ ስለ ብዛታቸው በሰረገሎች እጅግ ብርቱዎች ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤል ቅዱስ ስለማይመለከቱ እግዚአብሔርንም ስለማይፈልጉ ወየውላቸው። እርሱ ግን ደግሞ ጠቢብ ነው፣ ክፉም ነገር ያመጣል ቃሉንም አይመልስም። በክፉም አድራጊዎች ቤት ላይ በደልንም በሚሰራ ረዳት ላይ ይነሳል። ግብፃውያን ሰዎች እንጂ አምላክ አይደሉም፣ ፈረሶቻቸውም ስጋ እንጂ መንፈስ አይደሉም። እግዚአብሔርም እጁን በዘረጋ ጊዜ ረጂው ይሰናከላል፣ ተረጂውም ይወድቃል፣ ሁሉም በአንድ ላይ ይጠፋሉ። እግዚአብሔርም እንዲህ ይለኛልና አንበሳ ወይም በአንበሳ ደቦል በንጥቂያው ላይ ሲያገሳ ብዙ እረኞች ቢከማቹበት ከቃላቸው እንደማይፈራ ከድምፃቸውም እንደማይወርድ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራና በኮረብታዋ ላይ ይዋጋ ዘንድ ይወርዳል። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል። እናንተ የእስራኤል ልጆች ሆይ አጥብቃችሁ ወደ አመጻችሁበት ተመለሱ። በዚያን ጊዜ እያንዳንዳቸው እጆቻቸው ለኃጢአት የሰሩላቸውን የብሩና የወርቁን ጣዖቶቻቸውን ይጥላሉ። አሦርም የሰው ባልሆነ ሰይፍ ይወድቃል፣ የሰውም ያልሆነ ሰይፍ ይበላዋል፣ ከሰይፍም ይሸሻል፣ ጎበዛዝቱም ገባሮቹም ይሆናሉ። አምባው ከፍርሃት የተነሳ ያልፋል፣ መሳፍንቱም ከኃይላው ከዓላማው የተነሳ ይደነግጣሉ ይላል። እሳቱ በጽዮን እቶኑም በኢየሩሳሌም የሆነ እግዚአብሔር ይላል። እግዚአብሔር የተመሰገነ። በመጽሐፋችን እዚህ ላይም እንዳነበብነው የግብፅን ጥላ ወይም የግብፅ እርዳታ ወይም ከግብፅ ጋር የማበር ሁኔታ እግዚአብሔር ሲገልጸው ስሙን እንዳውም ምን ይለዋል? ስሙን እንዳውም ምን ይለዋል? ረአብ ምንድን ነው የሚለው? ሰባት ላይ ምን ይላል? ረአብ ስሙን በየጠር ምን በየጠርቻለሁ ልጅ በቤት የሚቀመጥ ረአብ በየጠርቻለሁ ይላል እግዚአብሔር። ረአብ ማናት? መጽሐፍ ቅዱሳችን ረአብ ኢያሱ ለስለላ ያላካቻቸው ሁለቱን ሰዎች ሸሽጋ ከጥፋት ያዳነች ሴት ናት፣ ጋለሞታ ናት ይላል እግዚአብሔር ቃል። ጋለሞታ ናት ይላል። ግን እዚህ ላይ ሲግኒፋይ የሚያደርገው በቤት የተቀመጠ ኖ ቫልዩ ነው የሚለው የኤንአይቪ ትርጉም። እንግሊዝኛ ካላችሁ ነሲኝ፣ ምንም የማይጠቅ ምናምንቴ የሆነ እቺ ጋለሞታ ስሟ ጋለሞታ ይሆን እንጂ በጎ ነገርን አድርጋ ቤቷና እሷና ቤተሰቧ ድኗል። ግብጽን ግን እግዚአብሔር በዚህ ላይ የሚነግረው ነሲኝ፣ ምንም ያልሆነ በቤት ያለ ረአብ ይለዋል። እርዳታ የማይገኝለት የግብጽ ጥላ ስሙ ይሄ ነው ይላል እግዚአብሔር። ምሳሌ 18 ስንመለከት የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እሱ ሮጦ ምን ይላል ይላል ከፍ ከፍ ይላል። ኦን ሃይ ግራውንድ ከፍ ባለ ቦታ ይቆማል። ጠላትም የዛን ጊዜ ኃይል የለውም። ከፍ ባለ ቦታ የሆነ ሰው በጠላት አባቴ ተዋጊ ስለነበሩ በጣሊያን ጊዜ ስለተዋጉ ይነግሩ ነበር ብዙ ነገር። እንዳውም በብዙ ጦርነት አብረው ያሏቸው ጀግኖች ጋር ወስደው እንድሰማ ያረጉኛል። ቁጭ እግራቸው ስር ሰማ ነበር እንዴት አድርገው ሲዋጉ እንደነበር። እና ብዙ ጊዜ ፖዚሽን የሚያዘው በዛን ጊዜ በተለይ በማውንቴን ላይ ነው፣ ከፍ ባለ ተራራ ላይ ነው የሚወጡት። ስለዚህ ከዛ በኋላ ጠላት ኃይል የለው። አገራችን እንዳውም በዚህ የታወቀች ስለሆነች እንዳውም አንዱ የተዋጋው ለምድራችን ተራራችን ነው ይባላል። ፈረንጆችም ይሄንን መስክረዋል። የፈረንሳይ ትልቅ ሰው አበሾችን ኮሎናይዝ ማድረግ አንችልም፣ እጅግ ኃይለኛ ተዋጊዎች ናቸው፣ እንኳን እነሱና ምድራቸው ተራራችን ስለሚወጋን እነሱን በጦርነት ሳይሆን በገንዘባችን ነው መግዛት ያለብን ብሎ ተናግሯል። ፈረንጆች በጣም ብልጦች ናቸው። አሁን በገንዘባቸው ነው የሚገዙን እኛን እንጂ በኃይል አይችሉንም። እግዚአብሔርም ስለሚቆም አብረው እና በገንዘባቸው ግን ያሽከረክሩታል። ሁል ጊዜ ተገዢዎች ሆነን ታናሾችን እንድንኖር እንዳንሰራ ያደርጉናል። እና ምን ለማለት ነው? ሃይ ግራውንድ ላይ ያለ ነገር ሁል ጊዜ ኃይል አለው። ስለዚህ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እሱ ሮጦ ከፍ ከፍ ይላል። ከፍ ከፍ ይላል፣ ኃይልን ያገኛል። የግብጽ ጥላ ግን የውርደት የሐፍረት ጥላ ነው። የሐፍረት ጥላ ነው የግብጽ ጥላና የእግዚአብሔር the shadow of the almighty ሁሉን የሚችል። ሁላችሁም እስቲ መዝሙር 91 አውጡና እናነባዋለን። ሁሉን የሚችል የእግዚአብሔር ጥላ አለ፣ እንደገና የግብጽና የፈርዖን ጥላ አለ። የግብጽና የፈርዖን ጥላ ሐፍረት የተሞላበት እርዳታ የሌለው ማንም ሊመካበት የማይችል ነው። ግን ድንቅ ናቸው። ለንደን የብሪቲሽ ሙዚየም ገብተን ነበር። በጣም የሚደንቀው ትልቁን ፓርት የያዘው የግብጽ ታሪክ ስለ አኗኗራቸው፣ ስለ አሟሟታቸው ቀድሞ የነበረው ማይቲ ኃይላቸውን ያሳያል። የኢትዮጵያ ምን እንዲሆ አለዛ ከግብጽ ከሱዳን ጋር ተያይዞ አለ። እኛም ባደዋ ያሉ ብዙ አርቶች እዛ ውስጥ አሉ። የግብጽ ግን ታሪክ ነው። የግብጽና የሮም አራት አምስት ሩም ሄዳቸው አትጨርሱት። ኃይላቸው በዛን ጊዜ የነበራቸው ኃይል ድንቅ ነው። ኦፍ ኮርስ እስራኤላውያን ወደዛ ለመወገን ማሰባቸው እንደ ሰው ሲታይ መቼም ምንም የሚያስወቅሳቸው አይደለም። ግን እግዚአብሔር ልጆች ናቸው። በእግዚአብሔር ምድር ረሃብ ይኖራል። እስራኤላውያን ተርበው ወደ ግብጽ ወርደዋል። ብዙ የእግዚአብሔር ወደፊት ምናያቸው ብዙ የእግዚአብሔር የእምነት ጀግናዎች ከተስፋይቱ ምድር ወይም ከእግዚአብሔር ምድር ወደ ግብጽ ወርደዋል። መፍትሄ ያገኙ መስሏቸው ነው። እነተም ኃይላቸው ታላቅ። ግን እግዚአብሔር ቃል እዚ ምን ይላል? የእግዚአብሔር የፈርዖን ጥላ ወይም የግብጽ ጥላ የሐፍረትና የመሸማቀቅ ጥላ እንደሆነ ይናገራል። የእግዚአብሔር መንፈስ የሌለበት 31 ላይ እንዳነበብኩት ፈረሶቻቸው መንፈስ አይደሉም፣ ኃይላቸው መንፈስ አይደለም፣ ስጋዎች ናቸው ይላል። ያሶር ፉከራ ያሶር ኃይል በግብጻውያን እጅ ሊወድቅ አይችልም። እስራኤል ሆይ ስማ፣ በግብጽ ጥላ ላይ መታመንህ፣ በፈርዖን ኃይል ላይ መታመንህ እንዳውም ይላል እዛ ላይ በቤተ መንግስታቸው ተቀበለው በደንብ አሽሞንሙነው ተቀበለዋቸዋል። ልካው ሚኒስቴሮች ምሮች እንደሚሉት ማለት ነው። በዛች በጂኦግራፊክ ግብጽ አሁን የምናወራው መንፈሳዊ ግብጽን ነው። መንፈሳዊ ግብጽን ነው። በዛን ወቅት እግዚአብሔር በነቢያቱ በነ ኢሳያስ በሌሎችም ከግብጽ ወጣችሁ ወደ ጽዮን ኑ ብለው ይጮሁ ነበር። ግብጽ በብዙ በመጽሐፍ ቅዱሳችን እንደምንመለከተው ምሳሌነቷ ለዚህ ዓለም ነው። ዛሬ ቤተክርስቲያን ወንጌላውያን መጋቢዎች የሚሉት ኑ ከዓለም ከጠፊው ዓለም ውጡ፣ ወደ ዘላለም ሕይወት ወደሚገኝበት ወደዚህ ወደ እግዚአብሔር ቤት ኑ። በዛን ጊዜ የነበረው የጂኦግራፊክ ነገር ወይም ስፒሪቹዋል ኢጅፕት አሁን በዓለማችን ያለው በዓለማችን ብዙ መልካም ነገር አለ። በግብጽ እንደነበረው ማለት ነው። ኃይል አለ። በዓለማችን ብዙ እውቀት አለ። እያንዳንዳችን የዚህ እውቀት ተጠቃሚዎችና ተሳታፊዎች ነን። ዛሬ ብዙ ነገር ቀላል ሆኖልናል። በጣም 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 እግዚአብሔር ይመስገን። እግዚአብሔር ይሄንን ፐርፌክት የሆነ ሰው በእርሱ አምሳል ስለፈጠረ ጌታ የተመሰገነ። እምናቃልለው ነገር አይደለም። ዛሬ የማይ ድንቅ የሆነ ቴክኖሎጂ ፐርፌክሽን ላይ ደረሰ። እውነቱን ለመናገር እያንዳንዳችን በትምህርታችን የምናገኘው ነገር አለ። በሜዲሲን ብንመለከት ፐርሰናላይዝ ሜዲሲን የሚባል በቅርብ እኛ የምናየው ነገር አለ። በእኛ እድሜ በቃ ጀስት ፓይፕላይን ላይ ያለ ፐርሰናላይዝ ሜዲሲን ማለት እያንዳንዳችን መድኃኒት ሲታዘዝልን እያንዳንዳችን በዲኤንኤያችን መሰረት ነው የሚሆነው። ፓናዶል ለዘገየ ሊሰራ ይችላል፣ ለኔ ላይ ሰራ ይችላል። ግን ፐርሰናላይዝ ሜዲሲን ማለት ጀስት ያንተን ቴስት ይደረጋል በኪት ኢሚዲየትሊ የኛን ፕሮፋይል ያሳያል። በዛ ፕሮፋይል መሰረት ፓናዶል ሳይሆን አስፕሪን ወይም ሌላ ነገር ፐርሰናላይዝ ሜዲሲን በዛ ደረጃ ላይ ደርሰናል። ባዮሎጂ የምትማሩ ታውቃላችሁ፣ ሜዲሲን የምትማሩ ታውቃላችሁ። እጅግ ድንቅ የሆነ ለማሰብ በማይቻል ሁኔታ የተሰሩ መሳሪያዎች አሉ። እኔ ዴይሊ የምጠቀምባቸው 4454 ሲኩዌንሲ አይ ቲንክ ፍጹም በጣም ይቀርባል ከኔ ጋር ለምንሰራው ነገርና በባዮኢንፎርማቲክ ኤሪያ ስለሆነ ያውቀዋል። 454 ማለት the fastest sequencing machine የሰውን ሆል ጀኖም በአንድ ሳምንት ሲኩዌንስ ሊያረግ ይችላል። እሚደንቃችሁ ማይክሮ አሬስ የሚባለው ኒትሪ ጄኖሚክስ የሚባላል ምን በላውም እንዲሁ በዲኤንኤያችን አማካኝነት ይሆናል። እንደዛ አይነት ትልቅ ጥበብ ውስጥ ነው ያለነው። አሁን ባለም ውስጥ መልካም ነገር የለም ማለት አይደለም፣ ግን መንፈስ አይደለም። ጌታ የተመሰገነ ይሁን። ግን መንፈስ አይደለም፣ ልባችንም ልንጥልበት አይገባም። ሌላው ደግሞ ምንድነው? ይሄ ልናመልከው ማይገባም። ምናመልከው ምንድነው? ይሄንን እንዲሰራ ያደረገ ጥበበኛውን ሰው በጥበቡ የፈጠረውን ጌታን እግዚአብሔርን ነው። ጌታ የተመሰገነ ይሁን። ይሄንን ሰው በድንቅ ነው ግን በእግዚአብሔር ኃይል ስር ነው። ጌታ የተመሰገነ ይሁን። የእግዚአብሔር ፍጡር ነው። አምላካችን የተከበረ ይሁን። ቁጭ ብለ ስለ ቴክኖሎጂ ብናወራ በጣም ድንቅ የሆነ ነገር እንሰማለን። ዴይሊ የምንሰራው ስራ እንኳን ብንመለከት ዓለም ምን ያህል እንደተራቀቀች ነው የሚያሳየው። ግን አምላካችን ከዛ በላይ ይገርማችሁ ሱፐር ጂኒየስ የነበሩ ሰዎች አሉ። እንደነ አይዛክ ኒውተን ያሉ ሰዎች ከኛም ደግሞ በጣም ከሚገባ በላይ ጂኒየስ የነበሩ እነሱንም እግዚአብሔር ነው የፈጠራቸው። እግዚአብሔርንም እያመሰገኑ ነው የሞቱት። እንዳሁን ረጅም ጊዜ አልኖሩም ሜዲሲን ስላልነበረ። እነዚህ ጂኒየስ ሰዎች ሱፐር ጂኒየስ ሰዎች እንደዛ ኖረዋል። ዓለም በዛ አይነት የተራቀቀች ናት። ግን ምንም ማለት አይደለም ከእግዚአብሔር ጋር ሲነጻጸር። አውጥታችኋል መዝሙር 91 እስቲ ከአንድ ጀምሩ። ማን ነው ዘገየ እስቲ አንብብልኝ።
በሉን መጠጊያ የሚለው ሁሉ በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛ የለን እለዋለሁ፣ ላቴና መሸሸጊያዬ ነው፣ በእርሱ ታመናለሁ። እሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎች ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት ጋሻ ይከብሃል፣ ከሌሊት ግርማ፣ በቀን ከሚበረት ፍላጻ፣ በጨለማ ከሚሄድ ነገር፣ ከአደጋና ከቀትር ጋኔን አትፈራ። በአጠገብህ ሺህ በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጢአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረገ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህም አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና አጋርደዋለሁ። ይጠራኛል እመልስለትም አለው፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ አከብረውም አለው።
ጌታ የተመሰገነ። የእግዚአብሔር ጥላ የግብፅን ጥላ አየ። የግብፅ ጥላ ከአፍረት ዓለምን ስንመለከት ብዙ መልካሟን ነገር አየን፣ ግን ራቁትነቷንም እናያለን። ከአፍረትና መሸማቀቅ ለምን በግብፅ ጥላ ውስጥ ሆነ? ዓለማችን ዛሬ በብዙ ነገር ሊብራል እየሆነች ነው። ቤተ ክርስቲያን ራሷ በጣም በጭንቅ ላይ ነው ያለችው። የእግዚአብሔር አገልጋዮች ዛሬ በትልቅ ፈተና ውስጥ ነው ያሉት። ኮምፕሮማይዝ ወይም ከዓለም ጋር መመሳሰል ስላለባቸው የተለዩ እንደሆነ ብዙ ፈተና ይደርስባቸዋል። ተመሳሳይ ጾታ ያላቸውን ሰዎች አናጋባም ካሉ ቁም ስቅላቸውን ያሳዩአቸዋል። እንደዚህ ግብረ ሰዶም ፈጻሚዎች ጎን መሆን አለባቸው። አንዴ እዚህ ሄልሲንኪ ፒስ ባ በጌ በኩል ሆና ዲፌንድ ታደርግ ነበር እነሱ። ፓስተሩ ደግሞ በዚህ በኩል አለ። የእግዚአብሔር ቁጣ ተገልጿልና፣ ይሄውም የእግዚአብሔር እውነት በማይታዘው ሰዎች፣ ይሄ ሁሉ የሆነው ለምንድነው? መጽሐፍ ቅዱስን የሚያነበው የለም ዛሬ። ጳጳሳት መጽሐፍ ቅዱሳቸውን ቁጭ አድርገው መደርደሪያ ላይ ሌላ ነገር ነው የሚናገሩት ዛሬ። ግልጽ የሆነው እግዚአብሔር ቃል ስለጋ ብቻ የሚናገረው በእግዚአብሔር ቃል አለ። ምን አይነት ኃጢአት እንደሆነ በግልጽ ያስረዳል። ግን የሚያነበው ሰው ስለሌለ ሁሉም መጽሐፍ ቅዱሱን መደርደሪያ ላይ ስላደረገ ሀፍረትና መሸማቀቅ በሰው ልጆች ላይ እንዲሆን በታሪካችን ላይ እንዲህ አይነት ነገር እንዲወድቅ ተደርጓል። ይሄም የግብጽ ጥላ በግብጽ ጥላ ስር ቁጭ ማለት ያንንም ተመሳስሎ መኖር ይሄንን ያመጣል፣ ሀፍረትና መሸማቀቅ። እግዚአብሔርን ቃል ላነበበው ግን በግልጽ ተጽፏል። ይሄ የሚያሻማ ነገር አይደለም፣ ሰውንም ከሰው ማፕሮቫል የሚጠይቅ ነገር አይደለም። የእግዚአብሔርን ቃል በማይታዘዙ ሰዎች ላይ በሮሜ 8 ላይ መስለኛል የእግዚአብሔር ቁጣ ፍርድ ተገልጧል ይላል። ይሄውም የእግዚአብሔርን ቃል በመደርደሪያ ላይ ቁጭ አድርገው በኮመን ሴንስ የሚመሩ ማለት ነው፣ እግዚአብሔርን ቤት የሚያገለግሉ ማለት ነው። እግዚአብሔር ምህረትን ያወርድ። እግዚአብሔር የተመሰገነ ይሁን። በምህረቱ እግዚአብሔር እንጂ መቀሰፍ አቅቶት አይደለም፣ ግን እግዚአብሔር መሐሪ ስለሆነ የእግዚአብሔር ጥላ በልዑል ማደሪያ የሚኖር የተዘረዘሩትን በረከት እንመለከታለን። በረከቶች እንመለከታለን። በዛ ውስጥ ያሉትን በረከቶች ፕሮቴክሽን ሴፍ ጋርዲንግ እንመለከታለን። ወደ ግብጽ ሌላው ወደ ግብጽ ልብን የማዘንበል ጠንቅ በዘጸአት ላይ የምናየው ነው። ወደ ግብጽ ማሰብ ወይም ልብን ወደ ግብጽ መመለስ የእግዚአብሔርን ሕዝብ እርምጃ ሁሉ ጊዜ ወደ ኋላ ይይዛል። ጽዮን አንዴ መጣችና አባባ አለች፣ አንድ ነገር በጣም ቦዘር ያደርገኛል አለች። ምንድን ነው አለ። እግዚአብሔር የፍቅር አምላክ አይደለም አለ። አሁን አለ ምን ልጠይቅ ብጋር ከጠየቀች በጣም ከባድ ጥያቄ ነው የምትጠይቀው። ስለዚህ እንዳው ጆሮዬ ነው የሚቆመው እዛ ጋር በደንብ አደም አው ነው። የምረት አምላክ አይደለም ማለት ነው? የፍቅር አምላክ አይደለም ነው አለ አልኩ። አንድ ያልገባኝ ነገር አለ አለች። እስራኤላውያንን ከግብጽ ካወጣቸው በኋላ ለምንድን ነው በምድረ በዳ እንዲከራተቱ ያደረጋቸው? ለምንስ አባቶቻቸው ሞተው ልጆቹ ብቻ እንዲገቡ ተደረገ? ተስፋዬ ጆሮአቸው ደረሰው ለአባቶች አልነበረም ነው? ደግሞ በጣም ቦዘር የሚያደርገኝ የሙሴ ነገር ነው አለች። ሙሴ በጣም ትሁት ሰው ነው፣ እንዴት አይገባም እሱ? ለምን ሊዘገዩ ቻሉ? በኋላ ቀስ ብዬ ዘጸአትን እንመልከት አልኩና ስንሄድ በዛት 16 ላይ እንደውም ምን አልኩ አገር እግዚአብሔር ሊያዘገያቸው አልነበር የሚያወጣቸው። እንዳውም አሁን በዚህ በሚገባት ቋንቋ እንዳውም በጣም ፈጣን በሆነ ትሬን ነው የወሰዳቸው ነበር። ድልድዩም መስራት አላስፈልገውም። ቀይ ባህርን ከፍሎ በደረቅ ምድር ነው ያሻገራቸው። ምናልባት የዛን ጊዜ ድልድይ መስራት ቢያስፈልግ 100 ዓመት ሊፈጅ ይችላል። ስለዚህ እንደዛ በፍጥነት ከወሰዳቸው በኋላ ግን አንድ ቀን ቁጭ ብለው አይ የግብጽ ሽንኩርትና ስጋ ናፈቀን ብለው ወደ ኋላ ልባቸው ወደ ኋላ ተመለሰ። በአምላካቸውና ነጻ ባወጣቸው አምላክና በሙሴ ላይ አጉረመረሙ። ምን ነው መቃብር በግብጽ ጠፋው ያሉ ነው። አይደንቃችሁ? መቃብር በግብጽ ጠፋ እንዴ? ያንን አነበብኩላት እና ብዙ በተለያየ ጊዜ አንዳንድ ነገሮች ሲገለጡልኝ እየጨመርኩ መናገር ጀመርኩ።
የግብጽ ሽንኩርት አሁንም ያለ ነገር ልባችን የሚመለስ ነገር ጥላ ነው ወደ መጣ ነው ወደ ዓለም የሚመለስ ለመሆኑ እስራኤል የሚጠብቃቸው ነገር ምን ነበር በዛው ተመልሰው ይሆን ነው እንኳን መጣችሁልን ኑ አልጋ ላይ ተኙ ኑ ተንደላቀቁ አልነበረም የሚሆነው እንዳውም ምናልባት እጥፍ ድርብ የሆነ ባርነት የሚጠብቃቸው ነበረው ምን እንዳስቡ አይታወቅም ግን በግብጽ ምድር ጠፋው እንደ ምን በላው ያ ስጋ ቁጭ ብለን አሩ እንደውም እንዴት መቼ ቁጭ እንዳሉ ማይታወቅ እንደ ቁጭ ብለን ተስናንተን ምን በላው ሽንኩርትና ስጋ ብለው ተናገሩ በእውነት ሰው እኮ በጣም የሚገርም እኮ አንድ ቀን እረፍት የሌላቸው ሰዎች ቁጭ ብለን ስንበላ የነበረው አምጥተህ በምድር በዳ እንድናልቅ አደረግከን እግዚአብሔር ያሳያችሁ የሚጠብቃቸው ነገር ትልቅ መከራ ነበረ ግን ወደዛ ልባቸው ተመለሰ በዛ ምን ሆነ ጉዟቸው ወደ ተስፋይቱ ምድር የመድረሻ ጊዜያቸው እንዲዘግይ ይሆን ምክንያቱም ያ ሽንኩርት እና ስጋ ኖሌጅ ነበረ እግዚአብሔር የሰጣቸውን ተስፋ ግን ኢምፕሬስ ማድረግ ማቀፍ ወይም ያንን መመኘት አልቻሉ የኛ ሰዎች ግን ሁለት ነገር ነው አንድ ኖሌጅን አባንደን ማድረግ አንችልም አወር ኖሌጅ ፓስት ኖሌጅ ፓስት ኖሌጅ ከሆነ እዛው በቃ እንደ ምንድን ነው ይባላል ባካችሁ ማተም እንደ ማተም ታትሞ ለመላቀቅ በጣም ያስቸግራል እንደው ክፉ ኤክስፒሪየንስ እንኳን ነው ከዚህ ምሳሌ ነው እና ከዚህ ምሳሌ እንመለከታለን ቁጭ ብለ ማለት ያንን past knowledge abandon ማድረግ አልቻሉ ወተትና ማር ሽንኩርትና ስጋ knowledge ነው ወተትና ማር ግን ተስፋ ነበር ግን ያንን በእምነት ለመውረስ እምነት አልነበራቸው የኛ ችግራችን ነው ሁለት ነገር አን we cannot abandon past knowledge and it's very difficult but very difficult to embrace ቃል ኪዳን የተገባልን ቃል ኪዳን ለመውረስ በእምነት መሄድ ችግር አለብን ወይስ ወተትና ማር ፕሮሚስ ነበረ እንትን ግን ማን ነው ሽንኩርትና የግብጽ ሽንኩርት ግን ኖሌጅ ነበር it was easy what does that mean let us ምን እናውቀው ብዙ የእግዚአብሔር ሰዎች ተፈትነዋል እኛም እንፈተናለን ሁላችንም እንፈተንበት ነገር ነው ወለ እንዳልኩት የሰዎች ችግር ይሄ ሁላችንም ችግር መከራ ሲበዛብን ምን ሲበዛብን ከተስፋው መቅደም እንሞክራለን አብርሃምን ያክል ትልቅ ሰው የተፈተነበት ሁኔታ አለ እድሜው እየገፋ ሲሄድ ተስፋው የጨለመበት መሰለው እና ከዚህ ቱ ቲንግስ ኦን ሂዝ ሃንድ አብርሃምና ሳራ ቁጭ ብለው መከሩ እባክህ ከዚህ ከአጋር ልጅ ወለድ ሁለቱ ተስማሙና ልጅ ይኖርህ ዘንድ ብለው ከአጋር እስማኤል እንዲወለድ ተደረገ ከዛን ጊዜ ጀምሮ ጦርነት በቤት ውስጥ ጦርነት አሁንም ጦርነት አሁንም የእስማኤል ዘር ነን የሚላለ የይስሐቅ የአብርሃምና የይስሐቅ የምንላለ በጣም የሚገርመው በቁርአን ውስጥ ወደ መስዋዕት የቀረበው ሰው እስማኤል በጣም ይደንቃል እንደዛ ነው ተሳለ ስለዚህ ዓለም በጦርነት ውስጥ አሁንም ወደፊት እንደቶን የሆነ የእግዚአብሔር ተስፋ ቃል የመቅደም ሁኔታ አብርሃም የተፈተነው ያዕቆብ በረሃብ ምክንያት ወደ ግብጽ ወረደ ለ400 አመት በላይ እስራኤላውያን በባርነት እንዲሰቃዩ ሆነባቸው የእግዚአብሔር የተስፋ ቃል
የሰዎች የኛ ድክመት ስለሆነ መጠበቅ ስለማንችል ያንን በቀደምን ጊዜ ግን ሁሉ ጊዜ ጦርነት ይኖራል። በውስጣችን ጦርነት ይኖራል፣ በቤታችን ጦርነት ይኖራል፣ ወደፊትም ጦርነት ይኖራል። አሁን በመጨረሻው ዘመን ምን እንደሚሆን መጽሐፍ ቅዱስ የሚናገረው ነገር አለ። አሁን ያለው የዚህ የቤተ መቅደስ መሰራት ወደፊት ፖዚሽኑ እዛው አሁን ይሄ መስጊዱ ያለበት ቦታ ነው። አንዳንዶች ጎንና ጎን ማረግ ይችላል ይላሉ። አይሆንም። ፕላኑ ጎንና ጎን እስማኤልና እንትናን ማለት ይሳቀን በአንድ ቤት ማኖር ማለት ነው። ለኔ ግን ብዙ ቦዘል ያደርገኝ፣ ምክንያቱም እግዚአብሔር የኃይል አምላክ ነው። ይሄ ነው ይፈርሳ ብሎ የሚገምት ሰው እውነቱን ለመናገር ለእግዚአብሔር ግን ይሰራዋል። ለስለዚህ አልጨነቅም። ስለዚህ ያ ቤተ መቅደስ እዛ ላይ እንደሚሰራ ግን አምናለሁ።
እግዚአብሔር የታመነ ነውና የአምላካችን ስም የተመሰገነ ይሁን። ስለዚህ መከራ ሲበዛብን፣ ጭንቀት ሲበዛብን ወደ ግብጽ አንሮጥ። ግዴላችሁ ቢገለኝም እንኳን እሱን እጠብቃለሁ ብለን እንቁ። በእውነት ዳዊት መቼም እኔ ጊዜ የለኝም አሁን ደሞ ስብከት 19 ሩኛላችሁ፣ ስለዚህ ማቆም አለብኝ እና ምንድነው ግን ዳዊትን እንደ ዳዊት መቼም በእግዚአብሔር ላይ የታመነ ሰው የለም። ስለ እግዚአብሔር ኃይል፣ በእግዚአብሔር ላይ ስለመታመን በጨነቀው ጊዜ ሁሉ በጦርነት ሙሉን ስትመለከቱ ድንቅ የሆነ መዝሙር ሲዘምር እናየዋለን። ዳዊት ግን ልቡን በእግዚአብሔር አጸና። ይሄ ነገር ለዘመናት እጭን ቃል ቸጅ የኖርኩበት ጊዜ አለ። እንደውም ምን ጊዜ ሙሉ ጊዜ የድል ብሎ አይደለም የምንኖረው። እንደውም በክርስትና ውስጥ ትልቅ ፈተና የሰው ኑሮ ብርቱ ሰልፍ አይደለም ምን ይላሉ መጽሐፍ ቅዱስ። እና ክርስቲያን ስለሆንን የሚውነን ማለት አይደለም። በጣም ትልቅ ፈተናዎች ይገጥሙናል። እምቢ ስለምንል ነው። እምቢ አሻፈረኝ ስለምንል። ስለዚህ ይሄ ቃል ሁሉ ጊዜ በቃ አፍጥጦ ሲመጣ ነገር ሁሉ ዳዊት ግን ልቡን በእግዚአብሔር አጸና። ጌታ የተመሰገነ። በቃ ወደ ግብጽ አሮጥም። የግብጽን ብርቱካን ነው አንዱ ብላ ማለት አይደለም መቼም መንፈሳዊ ነገር ነው። አዎ ብርቱካናቸው በጣም ጥሩ ነው። የኛ ሀገር የአባይ ውሃ እዚህ መቼም በጣም ቆንጆ የግብጽ ብርቱካንን የመሰለ የለም። መንፈሳዊ ነገር ማለት ነው። አዎ እና ወደ ግብጽ አንሩት ግዴላችሁ። ዳዊት ግን ልቡን በእግዚአብሔር አጸና። ከበደ ማሞ ልቡን በእግዚአብሔር አጸና። ተማሪ ነውና ፈተና ይበዛበታል። ሁላችንም ያለፍንበት ግን እግዚአብሔር በዛ ሁሉ ጽናትን ይሰጠናል። ፒኤችዲ መስራት በጣም ትልቅ መከራ ነው ለምንናገር። ሁላችሁም ያለፋችሁበት በጣም መከራ። ስለዚህ ለነሱ መጸለይ ያስፈልገናል። በጣም ልባቸው በእግዚአብሔር ዲሳፖይንትመንት ብዙ አለ። በኑሯችን ዲስ ተማሪዎች ሁላችሁ በኑሯችን ዲሳፖይንትመንት አለ። ግን ወደ ግብጽ አንሩት ግዴላችሁ። የእግዚአብሔር ጥላ the shadow of the almighty god almighty ማለት ሁሉን ቻይ ያነበበው ነው ክፍል ማለት የመከራ ውሃ ሊያሰምጠን ሲሞክ ወደ ግብጽ አንሩጥ። የግብጽ አጋርነት ሼም ሀፍረትና መሸማቀቅ ነው። የእግዚአብሔር አጋር መሆን ግን ከእግዚአብሔር ጋር መወገን ግን ታላቅ ክብር ነው። ጌታ የተመሰገነ ይሁን።
ሊመስለን ይችላል። ቀደም እንዳልኩት ባለም መልካም ነገር አለ። የእግዚአብሔር ልጆች ይሄንን ቴክኖሎጂ በደንብ መጠቀም መቻል አለብን። ይሄ አይፎን ነው የሚባለው ማን ነው አይፎን ነው አይደል? አዎ አፕል በጣም ጎበዞች ናቸው። አይ ለአይፓድም አለ አይደል? ሌላ ደግሞ ምንድን ነው አይ? አዎ አይ አይፖድም አለ። አፕሎች በጣም ጎበዞች ናቸው። አይ የሚለው ነገር እንዲነክስ ባለማችን ላይ አይ ነው። ማይ አይፖድ ማይ መርሴዲስ ማይ አይፎን አይ። ይሄ ነገር ሁሉ በእንትን የተሰራ ነው። በጥበብ እና በማስተዋል ባለም የተሰራ ነገር ነው። ዛሬ ትልቁም ትንሹም አውሮፕላን ላይ ጣክ 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 ይሄን በጣታቸው ማውራት የለም። ከሰው ጋር ማውራት የለም። ልጆች አባቶች ማውራት ይሄንን በጣም የሚደንቅ ነው። አይ አው ብዙ ነገር ነው ያቃለለልን። ግን በጣት እንዲህ ስንለው በቃ ብትን ወደዛ ብትን ወደዛ ብትን። እኔ መከራዬ ላይ ይቻለው በዛ ማን ነው ፓስተር ሙሉ ወርቅ የላከልኝን ቴክስት ምናምን ሳላየው ለካ ወይ ኪሴ ውስጥ የሆነ ነገር ነክቶት ሄዷል ሌላ ነገር እና ለዛውም የኔ ፈጣኑ አይደለም በጣም ትንሽ እና አይ የሚል ነገር ባለማችን ላይ ነክሷል። ዛሬ በጣም መጠንቀቅ ያስፈልገናል። ሁሉን የሚችለው ያምላካችን ጥላ ከሁሉ ይበልጣል ክብር ያለበት ቦታ ነውና ይሄንን መጠቀም አለብን በደንብ አድርገን። አሁን ይሄን በደንብ ነው ተጠቅመነው እኛ። ስለዚህ ቴክኖሎጂውንም እየተጠቀምን ግን በዛ ጥላ ስር እንዳንወድቅ እግዚአብሔር ይጠብቀን። ጌታ ይተመሰገን። ወደ አምላካችን ጥላ ሁሉን ወደሚችለው ወደ አምላካችን ጥላ እግዚአብሔር ፊታችን ይመልስ። ጌታ ይባረክ አሜን። ስለዚህ ብድግ ብለን እስቲና ወዳጄ አቤል እንዘምራለን። እግዚአብሔር የተመሰገነ ይሁን። በህይወታችሁ ፈተና ያለባችሁ መከራ የሚፈራረቅባችሁ ወንድሞች እና እህቶች ካላችሁ በእግዚአብሔር ጥላ ውስጥ በዛ ተጥለን የመኖር ምርጫ እናድርግ። ጌታ የተመሰገነ ይሁን። ምስጋና የሚገባውን እግዚአብሔር እንጠራለን የሚለው መዝሙር እንዘምራለን። መሳሪያውን ተከትለን
ከተራ ምስጋና የሚገባው
ሃሌሉያ። እግዚአብሔር ያለ ማን